በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ታህሳስ 5 2016 ዓ.ም ምረት ዝግጅታችን ጀመረ። በድንገተኛ ጣይ ተኩስ ልውውጥ የቤር ግጭት እንዳገረሽ ኗሪዎች ሰግተዋል። ከጣሚ በላይ በቀለ ያለበት ሳይታወቅና ያለ ፍርድ ለወራት እንደታሰረ ጠበቃው ተናገሩ። በምሽቱ ታደምጧቸው ዘገባዎቻችን ናቸው።
እንደምናቀው ሀገራችን በጣም ትልቅ ችግር ውስጥ ነው ያለችው። በተለይ ደግሞ የማንነት ፖለቲካ ነው እዚህ ችግር ውስጥ የከተተን።
ኢትዮጵያ ፖለቲካ እኮ ችግሩ ፍትህ የለው።
ምዕራብ ትግራይን ኬዝ ሲነሳ ከመካድ ሳይሆን ከማመን ነው መጀመሪያ ያለብን። እዛ የደረሰው ችግር ሌላው የኢትዮጵያ አካባቢ ምን እንዳይደርስ ለማከላከል ስለሚያስችል ማለት ነው።
ለዛሬ ሰፋ ያለውን ክፍል ከሚይዘው የኢትዮጵያ ሰላም መንገዶች ክፍል 2 የተቀነጨበው እናደምጣችሁት ከመጽሔት ዝግጅታችን በኋላ ይቀርባል። ሰላም ጤና ይስጥልና አድማጮቻችንና ተመልካቾቻችን እንደምን አመሻችሁ። ምሽቱን ሳስተናግዳችሁ ማመሻው አስማማየ ነው ነኝ። ያለም ዜናዎቹ አላከበደ አውሮኛለ። ብራና ኃይሉ ስርጭቱን ከስቱዲዮ ታቀናብርናለች። የፕሮግራሙ አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ 4 ሰዓት ድረስ አብራችሁን ቆዩ ጋብዛለሁ። አሁን ለሰዓት ዋና ዋና ዜናዎች አሉ ላይ ተጠቃቸዋል።
ሰላም ጤና ይስጥልኝ እንደምን አመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶችን የዩናይትድ ስቴትስ የተራድኦና የልማት ፕሮግራም የኢትዮጵያ ተልእኮ ዳይሬክተር በጋምቤላ ያለውን የስደተኞች እርዳታ የምግብ ደላ አጀማመር ለማየት ወደ ስፍራው መጓዛቸው፣ እስራኤል የጋዛ ወታደራዊ ዘመቻ ዛሬም ተባብሶ መቀጠሉና ሃንጋሪ በዩክሬን የታቀደውን የአውሮፓ ህብረት የገንዘብ እርዳታ ማገዷን የተመለከቱ ርዕሶች ይገኙበታል። ወደ ዝርዝሩን ዘልቃለን። የዩኤስአይዲ የኢትዮጵያ ተልእኮ ዳይሬክተር ወደ ጋምቤላ አቀኑ። የዩናይትድ ስቴትስ ዓለም አቀፍ የልማትና ተራድኦ ድርጅት የኢትዮጵያ ተልእኮ ዳይሬክተር ስካት ሆክላንደር ወደ ጋምቤላ የተጓዙት በክልሉ ያለውን የስደተኞች እርዳታ ምግብ ደላ አጀማመርና ድርጅታቸው ቦባ ወረርሽኝን ለመዋጋት በአካባቢው የሚያካሄዳቸውን ፕሮጀክቶች ይዞታ ለማየት መሆኑን ድርጅታቸው ያወጣ መግለጫ አመልክቷል። የንጉልና ፑጊንዶ የስደተኛ መጠለያ ጣቢያዎችን የጎበኙት የዩኤስአይዲው ዳይሬክተር ድርጅታቸው አጋር በሆነው ወርልድ ቪዥን የተዘጋጀውን የህይወት አድን አስቸኳይ የምግብ ደላ ተዘዋውረው መመልከታቸውን ዘገባው ጠቁሟል። ዳይሬክተሩ በተጨማሪም የጣት አሻራዎችን አጠቃቀምን፣ የምግብ ከረጢቶች ላይ የሚቀመጡ የዲጂታል መለያዎችን ጨምሮ የምግብ እርዳታውን ለተረጂዎች በትክክል መድረሱን ለማረጋገጥ የሚረዱ በስደተኞች የምግብ እርዳታ ስርጭት ዙሪያ በቅርቡ የተተገበሩ ማሻሻያዎችን ተመልክተዋል። የእስራኤል የጋዛ ወታደራዊ ዘመቻ ዛሬም ተባብሶ ቀጥሏል። የእስራኤል መከላከያ ሰራዊት የሁለት ወታደሮችንና አንድ በመስከረም 26ቱ የሐማስ ጥቃት ወቅት ታግቶ የተወሰደ ሲቪል አስከሬን ማግኘቱን አስታውቋል። ዩናይትድ ስቴትስ በእስራኤል አጠቃላይ የጦር እቅድ ላይ ጫና ያደረገች ባለችበት ጋዛ ውስጥ በሁለቱ ወገኖች እስራኤልና ሐማስ መካከል እየተካሄደ ያለው ውጊያ ዛሬም ቀጥሎ ውሏል። በሌላ ዜና አንድ የሄግ ፍርድ ቤት ኔዘርላንድስ የጦር ጀቶች መለዋወጫዎችን ለእስራኤል ለመስጠት ያዘችው እቅድ ይሁንታ ሰጥቷል። የሰብአዊ መብት ተሟጋች ቡድኖች የF-35 የጦር አውሮፕላኖች መለዋወጫዎች እስራኤል ከሐማስ ጋር እያካሄደች ባለችው ጦርነት ዓለም አቀፍ ድንጋጌዎችን በጣሰ መንገድ ጥቅም ላይ እየዋሉ ነው በሚል እቅዱ እንዲሰረዝ ያቀረቡትን ክስ ተከትሎ ነበር ጉዳዩ ወደ ችሎት ያመራው። ይህ በእንዲህ እንዳለ ዋሽንግተን በበኩሏ እስራኤል ሐማስን ለማጥፋት የያዘችውን ጥረት አካባቢውን ለረጅም ጊዜ እንድትይዝ ወደሚያደርግ አቅጣጫ ማምራት የለበትም ትላለች። ዩናይትድ ስቴትስ እና አውሮፓ ህብረት ሐማስን በአሸባሪ ቡድንነት ይወነጅሉታል። በሌላ ተያያዥ ዜና የዩናይትድ ስቴትስ ብሔራዊ የደህንነት ጉዳዮች አማካሪ ጄክ ሱሊቫን ዛሬ አርብ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና ከመከላከያ ሚኒስትሩ ዮአፍ ጋላንት ጋር ከተገናኙ በኋላ በሰጡት አስተያየት እስራኤል ጋዛን መልሳ ለረጅም ጊዜ የምትይዝበት ሁኔታ አገራቸው ትክክልም ጠቃሚም አይደለም ብላ እንደምታምን ተናግረዋል። እስራኤል ከመጣከደው ወታደራዊ ጥቃት እንድትታቀብ የሚጠይቀው ዓለም አቀፍ ጥሪ ያያየለ በመጣበት እስራኤል በጋዛ የጀመረችው ወታደራዊ ዘመቻ አጠናክራ መቀጠሏ ግን ተመልክቷል። በተያያዘ በጋዛ ሸጃያ ወረዳ የነበረ የሐማስ ወታደራዊ ማዝዣና የቁጥጥር ማዕከል ማውደሙን የእስራኤል ጦር ዛሬ አስታውቋል። በካን ዩኒስም በሐማስ መሰረተ ልማቶች ላይ የተነጣጠረ ያለውን ጥቃት መፈጸሙን የገለጠው ይበንዲ እንዳለ ካለፈው ህዳር 23 2016 አንስቶ በ10 ሺዎች የሚቆጠሩ ቤት አልባ የጋዛ ነዋሪዎች እጅግ በተጨናነቀና ንጽህና በጎደለው ሁኔታ ራፋ ውስጥ እንደሚገኙ በዛሬው ለት ያመለከተው የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ጽህፈት ቤት ኦቻ ይህም ለበሽታዎች መዛመት አመቺ ሁኔታ ሊፈጥር ይችላል የሚል ስጋት እንዳሳደረበት ገልጧል። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ የሚተላለፈውን የሰዓቱን ያለም ዜና ነው። ሃንጋሪ ለዩክሬን ለታቀደው የአውሮፓ ህብረት የገንዘብ እርዳታ እገዳ አደረገች። እርዳታው ለዩክሬን እንዳይሰጥ ዛሬ አርብ ድምጽን በድምጽ የመሻር ስልጣናቸውን ተጠቅመው ያገዱት የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን ናቸው። የአውሮፓ ምክር ቤት ፕሬዚዳንት ቻርልስ ሚሼል ግን ከ27ቱ የህብረቱ አባል አገራት ውስጥ 26ቱ የ54 ቢሊዮን ዶላር ድጋፉ ዩክሬን በሩሲያ የተቃጣባትን ወረራ ለመቋቋም በእጅጉ እንደሚያስፈልጋት እንዲሰጣት መፍቀዳቸውን አስታውቀዋል። ስዊድን በበኩሏ እርዳታውን አስመልክቶ በተለመደው አሰራሯ አገሪቱን ብሔራዊ ሸንጎ ማማከር እንዳለባት የአህጉራዊ ምክር ቤት ፕሬዚዳንት ጠቁመዋል። በሌላ በኩል አህጉራዊ ህብረት በጦርነት የተጠመደችውን ዩክሬንን በአባልነት የመቀበል ጉዳይ ላይ ንግግር እንዲጀመር ትላንት አሙስ ከስምምነት ላይ ደርሷል። የዴንማርኩ የሽብር ጥቃት ምርመራ ጀርመን ላይ ከተፈጸመ ሌላ አስር ጋራ ተገጣጠመ። በዴንማርክ በሽብር ጥቃት የተጠረጠሩ 2 ሰዎች በቁጥጥር ስር እንደዋለና ተጨማሪ 4 ግለሰቦችን እየፈለገ እንደሆነ የአገሪቱ አቃቤ ህግ አስታውቋል። የዴንማርኩ ክስ የኔዘርላንድስ ላይ ከተፈጸመው የአንድ ተጠርጣሪ እስራትና በጀርመን ውስጥ ከታሰሩ በርካታ ሐማስ ተጠርጣሪ አባላት እስር ጋር ተገጣጥሟል። ይሁንና የዴንማርኩ እስር ከሐማስ ጋር ቁርኝነት ይኖረው እንደሆን ኮፐንሃገን እስካሁን ያለችው የለም። ጀርመን በበኩሏ 3 ታሳሪዎች በአውሮፓ በሚገኙ የአይሁዳን ተቃዋሚያት ላይ ጥቃት ለማድረስ ሲዘጋጁ ተጠርጥረው የተያዙ ናቸው ብላለች። በተያዘ በኔዘርላንድስ አንድ ሰው በቁጥጥር ስር እንደዋለ የዴንማርክ ባለስልጣናት ቢናገሩም በጀርመን በተያዙ የሽብር ጥቃት ተጠርጣሪ ሐማስ አባላት ላይ ከሚደረገው ምርመራ ጋር ግንኙነት ይኑረው አይኑረው እስካሁን የተገለጸ ነገር የለም። በኢራን በአንድ የፖሊስ ጣቢያ ላይ በተፈጸመ ጥቃት ታጣቂዎች 11 ሰዎችን ገድለው 8 ሰዎችን ማቁሰላቸውን መንግስታዊው የዜና አገልግሎት ዘገበ። የኢራን መንግስት ቴሌቪዥን እንደዘገበው የተገንጣይ ቡድን አባላት ናቸው ተብለው የሚጠረጠሩ ታጣቂዎች ቡድን ደቡብ ምስራቅ ኢራን ውስጥ በአንድ የፖሊስ ጣቢያ ላይ ለሊቱን ባደረሱት ጥቃት ነው 11 ሰዎችን ገድለው በርካቶችን ያቆሰሉት። የሲስታንና የባልቺስታን ግዛት ምክትል አስተዳዳሪ ሲናገሩ ከቴህራን በስተደቡብ ምዕራብ 875 ማይሎች ርቀት ላይ በሚገኘው ራስክ በተፈጸመው በዚህ ጥቃት ከፍተኛ የፖሊስ መኮንኖችና ወታደሮችም ተገለዋል። ክብራትና ክብራን አድማይ ተመልካቾቻችን ለሰዓቱ ያለም ዜናዎች የተመደበው ክፍለ ጊዜ ስለ ያበቃ መልካም ምሽት።
አላ ከበደ ለዓለም ዜናዎች በጣም አመሰግናለሁ። አድማጮቻችንና ተመልካቾቻችን በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ታህሳስ 5 2016 ዝግጅታችን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። በምስልና ድምጽ ቅንብር ግርማ ደገፋ እንዲሁም የዌብና ማህበራዊ ድረገጽ ፕሮዲውሰራችን አባየው ገበያው አብሮናሉ። ፕሮግራሙን ከስቱዲዮ በማቀናበር ፕራናይሉ አብራናለች። የማስተናግዳችሁ አስማማየ ነኝ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voanews ላይ በቀጥታ ማዳመጥ ትችላላችሁ። አሁን ወደ ለቱ አብይ ርዕስ እንለፍ። በአማራ ክልል ሰሜን ሸዋ ዞን ሰሞን ተከስክሶ በነበረ የጸጥታ ችግር የሰላማዊ ሰዎች ህይወት እንዳለፈና ብዙዎች ተፈናቅለው እንደነበረ የከተማዋ ነዋሪዎች ገለጹ። ያጣየ ከተማ አስተዳደር ደግሞ ንጹሃን ሰዎች እንደተገደሉና እንደተፈናቀሉ ገልጾ ቁጥሩ ግን ምርመራ ከተደረገ በኋላ ይፋ እንደሚሆን ተቆሟል። በስናራጊ ያጠናቀረውን ዘገባ ኤደን ገረመው እንደሚከተለው ታቀርባለች።
አማራ ክልል ሰሜን ሸዋ ዞን ባጣዬና አከባቢዋ ባለፈው ህዳር 30 ቀንና ታህሳስ 1 ቀን 2016 ዓ.ም በመከላከያ ኃይልና በፋኖ ታጣቂዎች መካከል የተኩስ ልውውጥ ተቀስቅሶ እንደነበር ለደህንነታቸው ስለሚሰጉ ስማቸውን እንዳንጠቅስ የጠየቁ በመንግስት ስራ ላይ እንደሚተዳደሩ ያስታወቁ የከተማዋ ነዋሪ ተናግረዋል።
ሁለት አመሽ ላይ ወደ 11 ሰዓት ተኩል አከባቢ ጀምሮ ከከተማው ወጣ ያለ ቦታ ሙሉ የሚባል አከባቢ የነበረ ውጊያ ወደ ከተማ ተጠግቶ እየመሸ ሲሄድ 12 ሰዓት አካባቢ ሙሉ በሙሉ ከተማ ውስጥ ገብቶ ተኩስ ነበረ እና ከዛ በኋላ ታጣቂ ቡድኑ ተመልሶ ከከተማ የወጣ ሲሆን ከብሔረሰብ ዞን ራሳችንን ለመከላከል በሚል እንደገና ሌላ ተኩስ ወደ ከተማ መጠጠስ ጀምረዋል። ተጠግተው ነበረ። ከዛ እንደገና መከላከያ ሰራዊት ሁለቱ በኩል ሌላ የብሔረሰብ እንዳይከተከስ ለማረጋጋት ስራ እየሰራ ነበረ። በጣም ከፍተኛ የሆነ ተኩስ ነበረ። ሰው ሙሉ በሙሉ አዳሩ ሲጓዝ ነው ያደረው። ህፃናት፣ ሴቶች፣ አረጋውያን አቅመ ደካሞች በመንገላቱ ነው ያደሩት። ደግሞ ይህ ተደጋጋሚ ነገር ስለሆነ በጣም ያልተገባ መንገላታት ውስጥ እየገባ ነው።
በተመሳሳይ ምክንያት ስማቸውን መግለጽ ያልፈለጉ ሌላ የከተማዋ ነዋሪ ደግሞ አካባቢው ከኦሮሞ ብሔረሰብ ዞን ጋራ አጎራባች በመሆኑ የሁለቱ ኃይሎች የተኩስ ልውውጥ ለሌላ የብሔር ግጭት ምክንያት ሊሆን ይችላል በሚል ስጋት በሽሽት ላይ የነበሩ የከተማዋ ነዋሪዎች በጥይት ተመተው ህይወታቸው እንዳለፈ አመልክተዋል።
አንድ አብዱራህማን የሚሉት ባለባጃጅ ነበር። በሱ ሲሄዱ ጧት ላይ ሶስቱ መጥፋቸው ልጁም ሳይዞ ሸሸ። በቃ ሶስቱ ሞቱ።
የሟቾቹን ቁጥር ከአጣዬ የመጀመሪያ ደረጃ ሆስፒታል ለማረጋገጥ ወደ ተሰጠን የሆስፒታሉ ሜዲካል ዲሬክተር ስልክ ብንደውልም ሊመለስልን አልቻለም። የአጣዬ ከተማ ዋና ከንቲባ አሳልፍ ደርቤ በሰሞኑ የከተማዋ የጸጥታ ችግር የሞትና የመፈናቀል አደጋዎች እንደነበሩ ጠቁመዋል።
በከተማችን ላይ የጸጥታ ችግር ተፈጥሯል ሰሞኑን። በዚህም የከተማችን ማህበረሰብ ለመፈናቀል ተዳርጓል። በመፈናቀል ላይ ያሉ ህይወታቸውን ያጡ ንጹሐን ዜጎች አሉ። በእነዚህ ትልቅ ሀዘን የተሰማል። ነገር ግን የባሰ ጉዳት እንዳያመጣ ከብሔረሰብ ዞን ጋር እና ከፌዴራል የጸጥታ መዋቅር ጋር በጋራ በሰራ ነው የከተማችን ማህበረሰብ ጋር እና ከብሔረሰቡ ዞኑ ጋር ማህበረሰብ ሰላም ከሚፈልጉ ሰዎች ጋር በሰራ ነው ስራ። አሁን ላይ ከተማችን ላይ አንጻራዊ ሰላም አለ። ተፈናቅለው በተወሰነ መልኩ እየገባ ነው።
የኦሮሞ ብሔረሰብ አስተዳደር ዞን ዋና አስተዳዳሪ አህመድ አሊ ባጣየው የተኩስ ልውውጥ በአጎራባች የኦሮሞ ብሔረሰብ ቀበሌዎች ላይ ስጋት ፈጥሮ እንደነበረና ከሰሜን ሸዋና ከኦሮሞ ብሔረሰብ ዞን የተውጣጡ የሀገር ሽማግሌዎች የሃይማኖት አባቶችና አመራሮች ጋር በተደረገ ምክክር ችግሩ ሳይባባስ መቆጣጠር እንደተቻለ አስታውቀዋል።
እንደዚህ አይነት ሁኔታ በሚፈጠርበት ወቅት አንደኛ አጣዬ ኦሮሞም አማራውም አካባቢው የሚኖርበት ነው። ዙሪያውን በርከት ያሉ በኦሮሞ አስተዳደር ስር ያሉ ቀበሌዎች ወደ 5-6 ቀበሌዎች የሚባሉ አሉ። እነሱ ውስጥ ከፍተኛ ስጋት ሊከሰት ይሆናል የሚል የተለያዩ አሉባልታዎች ስለነበሩ ፈጥሮ ነበረ። የከፋ ጉዳት በኛ በኩል የደረሰ የለም። የመከላከያን በአካባቢው ስላለ ከሀገር ሃይማኖት አባቶች፣ አባገዳዎች በወረዳና ቀበሌ አመራሮች ከቅርብ ሰሜን ሸዋ አመራሮችን የዞንና ከተሞች ወረዳ የተነጋገር ነው። ጉዳዩ ከቁጥጥር ውጭ ሳይወጣ እኛም በአካባቢ ተገኝተን ማህበረሰቡን ለማረጋጋት ይተግባል።
ዛሬና ትላንት የአጣዬ ከተማና አካባቢዋ አንጻራዊ ሰላምን ቢያስተናግዱም የተኩስ ልውውጡ በድንገት ስለሚንቀሳቀስ ነዋሪው ሙሉ በሙሉ ከስጋት ነጻ እንዳልወጣ አስተያየት ሰጪዎቹ አስታውቀዋል። የክልሉ መንግስት በየትኛውም ኢመደበኛ አደረጃጀትና የትጥቅ ትግል ውስጥ በመንቀሳቀስ ላይ ለሚገኙ በማለት ባወጣው መግለጫ በመጪዎቹ 7 ቀናት ውስጥ ባሉበት አካባቢ ተለይተው በተዘጋጁ የመሰብሰቢያ ስፍራዎች በመሄድ ወደ ሰላማዊ ህይወት እንዲመለሱ ያስቀመጠው ጊዜ ገደብ ዛሬ 3ኛ ቀን ሆኖታል። ይሁን እንጂ በክልሉ ላለፉት 4 ወራት የዘለቀው የጸጥታ ችግር ለበርካቶች ሞት፣ የአካል ጉዳትና መፈናቀል ምክንያት መሆኑን እንደቀጠለ ነው። በመስፍን አራጌ ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ።
አርማቻችን ስትከታተሉት የነበረው የዕለቱን አብይ ርዕስ ነበር። አሁን የትንታኔው መጽሔታችን ይቀጥላል። ገጣሚ በላይ በቀለ ወያ ለ4 ወራት ያህል ለፍርድ ሳይቀርብ በእስር እንደቆየ ጠበቃው አስታወቁ። የታሰረበት ቦታም ለረጅም ጊዜ ሳይታወቅ እንደቆየ የተናገሩት ጠበቃው አቶ ብሩክ ደረጀ በአሁኑ ወቅት በባህር ዳር ከተማ እንደሚገኝም ጠቁመዋል። ይህ በእንዲህ እንዳለ ከታላቁ ሩጫ ጋር በተገናኘ ተይዘው በአንድ እስር ቤት ውስጥ ያሉ ወጣቶች ቁጥር 24 መድረሱና እስካሁን ፍርድ ቤት እንዳልቀረቡ ጠበቃና የሕግ አማካሪ ሰለሞን ገዛኝ ለአሜሪካ ድምፅ ተናግረዋል። ኬኔዲ አባተ ተጨማሪ አለው።
በልዩ ልዩ የብዙሃን መድረኮችና የማህበራዊ ትስስር ገጾች ፖለቲካዊና ማህበራዊ ይዘት ያላቸውን ግጥሞች በማቅረብ የሚታወቀው ገጣሚ በላይ በቀለ ወያ በቁጥጥር ስር ከዋለበት ካለፈው ዓመት ነሐሴ 10 ቀን 2015 ዓ.ም ጀምሮ ለረጅም ጊዜ ያለበት ሳይታወቅ ተሰውሮ እንደቆየ ለአሜሪካ ድምጽ የገለጹት ጠበቃና የህግ አማካሪ ብሩክ ደረጀ በአሁን ወቅት ባህር ዳር ከተማ ታስሮ እንደሚገኝ ተናግረዋል። ገጣሚው እስካሁን ፍርድ ቤት እንዳልቀረበ ማመልክተዋል።
በወቅቱ አዲስ አበባ ያሉ የጸጥታ መዋቅሮችን ቼክ ለማድረግ ሞክረን ነበር። ቼክ ተደርጎን እናገኘዋል ሰነም በህይወት መኖሩን ባህር ዳር እንዳለ ያወቀው ቅርብ ጊዜ ነው። ምናልባት አንድ ወር እንደዚህ ሊሆን ነው። ቦሬ ቦሬን ይሰማነው አብረውት ከታሰሩ ሰዎች ከቤተሰብ እንደዚህ ወባ ታሞ ነበር። ክሪቲካል ያሞት ነበር። የኩላሊት ተጠር እንደዚህ አይነት ችግሮችም እንዳሉት ከቤተሰቦቹ ሰምቻለሁ። እስቲ ቤተሰቡን ጠበቃም አያገኘውም ተብሎ እኔም አላገኘሁትም ቤተሰቦቹም ያገኙት አልቻሉም።
ከገጣሚ በላይ ቤተሰቦች ጋር ሆነው አያያዙን የሚቃወምና የተፋጠነ ፍትህን የሚጠይቅ የአቤቱታ ደብዳቤ በዛሬው ዕለት ለፍትህ ሚኒስቴር እንዳስገቡም ጠበቃ ብሩክ አመልክተዋል።
ወንጀል ካለበት ፎርማሊ ምርመራ ተደርጎ ክስ እንዲመሰረትና ፍርድ ቤት የዳኝነት አካል ጋር እንዲቀርብ እስከዛ ድረስ ቤተሰቦቹን በነጻነት እንዲያገኙና ጠበቃውንም እንዲያገኝ ወደ አዲስ አበባ ትራንስፈር እንዲደረግ እና በዚህ መልኩ የፍትህ ሂደቱ እንዲታይ ምክንያቱም አራት ወር ሆኖታል ከታሰረው ልሙስ አራት ወር ይሄ ልጅ እንግዲህ አራት ወር ሙሉ ጥፋት ካጠፋ ክስ ተመስርቶ እስካሁን ድረስ ፍርድ ቤት ፍትህ ማግኘት ነበረበት ወይ ደግሞ በነጻ መለቀቅ ነበረበት። ሁለቱም ይሆን አይደለም።
ለፍትህ ሚኒስቴር የገባውና የአሜሪካ ድምጽ የተመለከተው የአቤቱታ ደብዳቤ በላይ የተፋጠነ ፍትህ እንዲያገኝ አሊያም በነጻ እንዲለቀቅ ያመለክታል። ቤተሰቦቹንና ጠበቃውንም ለማግኘት እንዲችልና ህክምናም እንዲደረግለት ይጠይቃል። በጉዳዩ ላይ ከፍትህ ሚኒስቴር አስተያየት ለማግኘት ያደረግነው ጥረት ለጊዜው ሊሳካልን አልቻለም። ይህ በእንዲህ እንዳለ 23ኛው ዙር ታላቁ ሩጫ በኢትዮጵያ በተካሄደበት ውድድር ላይ ከተሰማው ተቃውሞ ጋር በተገናኘ ከሁነቱ ማግስት ዳር 10 ቀን ጀምሮ በቁጥጥር ስር ውለው በአዲስ አበባ 3ኛ ፖሊስ ጣቢያ የሚገኙ ታሳሪዎች ቁጥር 24 እንደደረሰና እስካሁን ፍርድ ቤት እንዳልቀረቡ ጠበቃና የህግ አማካሪ ሰለሞን ገዛኸኝ ለአሜሪካ ድምጽ አስታውቀዋል።
እንግዲህ ወር ቢወራቸው ነው ከተያዙ እስካሁን ፍርድ ቤትም አልቀረቡ። በዛሬው ዕለትም ሁለቱን አላዛር እና ቶማስን አግኝቻቸዋለሁ። ምንም ነገር አልተባለም እስካሁን ቆዩ ብለውናል። እስቲ እንግዲህ የሚቀጥለው ሳምንት ተስፋ አለን ይለቁናል ብለን ብለው አሉኝ። ያው አሁን የወጣሁት ከዛ
ከታሳሪ የቤተሰብ አባላት መካከል በማህበራዊ የቪዲዮ መገናኛ አውታሮች አዝናኝ ቪዲዮዎችን በማጋራት የሚታወቀው የአላዛር ታላቅ ወንድም ጆርጅ ወልደማርያም አስተያየቱን ሰጥቶናል።
ማከላይ ነው ያሉት አሁንም ወይም 3ኛ ፖሊስ ጣቢያ የሚባለው እስካሁን ድረስ ምንም አዲስ ነገር የለም። ያው ፍርድ ቤትም አልቀረቡም። ማንን ማናገርም እንዳለብን አላወቅንም እስካሁን። ኃላፊዎቹን ማግኘት አልቻልንም። በተደጋጋሚ ስንሄድ ስብሰባ ላይ ናቸው ነው የሚባለው። ወይ ጥፋተኛ ናቸው ተብሎ የሆነ ነገር አላየን፣ ወይ ነጻ ናቸው ተብሎ አልተለቀቁና አሁን በመሀል በጣም ተጨንቀናል። በጣም በቃ
በታሳሪዎቹ ጉዳይ ላይ ከኢትዮጵያ ሰብአዊ መብቶች ኮሚሽን አስተያየት ለማግኘት ያደረግነው ጥረት ለጊዜው ሊሳካልን አልቻለም። ሆኖም ኢሰመኮ ቀደም ሲል ባወጣው መግለጫ ከአስቸኳይ አዋጅ ጋር በተገናኘ በቁጥጥር ስር የሚውሉ ሰዎች ምንም እንኳን እንደወትሮው በ48 ሰዓት ውስጥ ፍርድ ቤት ባይቀርቡም የተፋጠነ ፍትህ የማግኘት መብታቸው እንዲጠበቅ አሳስቦ ነበር። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮቻችን ከዋሽንግተን ዲሲ ወደ እናንተ እየደረሰ ያለው የአርብ ምሽት ዝግጅታችን አሁንም እንደቀጠለ ነው። አሁን የምሽቱ የመጀመሪያ አጋማሽ አጠናቀናል። የሁለተኛው አጋማሽ ኢትዮጵያ የሰላም መንገዶች ክፍል ሁለት የተሳታፊዎችና ጥያቄና የተወያዮች ምላሽ ዝግጅታችን ወደ እናንተ የሚደርስበት ሰዓት ላይ እንገኛለን። የአሜሪካ ድምፅ የአፍሪካ ቀንድ አገልግሎት ኢትዮጵያ የሰላም መንገዶች አንድ ዓመት ከፕሪቶሪያ ወዲህ በሚል ርዕስ የአንድ ሰዓት ተኩል ልዩ የቴሌቪዥን ውይይት አዘጋጅቷል። ውይይቱ በኢትዮጵያ መንግስትና በህወሓት መካከል ጥቅምት 23 ቀን 2015 ዓ.ም በደቡብ አፍሪካ ፕሪቶሪያ ላይ የተፈረመውን ግጭትን በዘላቂነት የማቆም የሰላም ስምምነት አፈጻጸምን በምን ደረጃ ላይ ይገኛል፣ ከዘላቂ ሰላም፣ ከተጠያቂነት፣ ከዲሞክራሲና ከሰብአዊ መብቶች አያያዝ አንጻር ምን ውጤት አመጣ የሚሉትና ሌሎችም ጥያቄዎች ያነሳል። በዋሽንግተን ዲሲ በሚገኘው ስቱዲዮ በተካሄደው በዚህ ውይይት የተለያዩ ሀሳቦች ያሏቸው ትውልደ ኢትዮጵያውያን ተገኝተው ሀሳባቸውን አንሸራሽረዋል። በትላንትናው ምሽት የዚህ ውይይት የመጀመሪያ ምዕራፍ ተመልክታችሁ ነበር። ዛሬ የተሳታፊዎች ጥያቄና የተወያዮች ምላሽ የያዘው ክፍል ይቀርባል። ውይይቱን የመራችሁ ስመኝሽ የቆየ ናት።
የአሜሪካ ድምጽ ለሁለተኛ ጊዜ ያስተናደው ኢትዮጵያ የሰላም መንገዶች አንድ አመት ከፕሪቶሪያ ስምምነት ወዲህ የተሰኘው ውይይታችን ነው። ከአንድ አመት በፊት በኢትዮጵያ መንግስትና በህወሓት መካከል የተፈረመው የሰላም ስምምነት ከዘላቂ ሰላም፣ ከተጠያቂነት፣ ከዲሞክራሲና ከሰብአዊ መብት አያያዝ አንጻር ምን ውጤት አመጣ የሚሉትን ጥያቄዎች የሚዳስስ ልዩ ውይይት ነው። ዋሽንግተን ዲሲ የሚገኘው ስቱዲዮአችን ውስጥ አቶ ጌታቸው ተማረ፣ ማዓዛ መሐመድ፣ ዶክተር ሄኖክ ጋቢሳ ተገኝተዋል። በስካይፕ መስመራችን ላይ ደግሞ አቶ ሰኢድ ቦሩ፣ አቶ ኢሳያስ ኃይለማርያም፣ አቶ ልደቱ አያሌውና ረዳት ፕሮፌሰር ጉባኤ ጉንደርታ ይገኛሉ። በተጨማሪም በዋሽንግተን ዲሲና አካባቢዋ የሚገኙት ትውልደ ኢትዮጵያውያንም እንዲሁ በስቱዲያችን ታድማችኋል። ሁላችሁም በድጋሚ እንኳን ደህና መጣችሁ። አሁን በቀጥታ ተሳታፊዎች ለተወያዮቹ የሚያቀርቡትን ጥያቄ እቀበላለሁ። ሁላችሁም በቀደም እንዳስታወቅኩት ስማችሁን፣ የመጣችሁበትን አካባቢና በተለይ የምትጠይቁት ጥያቄ ካለ ደግሞ ተጠያቂ ያንን በመጠቆም እንጀምራለን። ሴቶች ካሉ ለሴቶች ቅድሚያ አሰጣለሁ። እድል ወይም በደውሃላ ላይ መመለስም ከፈለጋችሁ። እሺ፣ ለሴት ተሳታፊ ቅድሚያ።
እሺ፣ አመሰግናለሁ። ሜሮን የመጣሁት ከሜሪላንድ ነው። እኔ ለሁላችሁም ነው መጠየቅ የምፈልገው። እንደምናውቀው ሀገራችን በጣም ትልቅ ችግር ውስጥ ነው ያለችው። በተለይ ደግሞ የማንነት ፖለቲካ ነው እዚህ ችግር ውስጥ የከተተን። ስለዚህ ሁሉም ተወያዮች በተለያየ አጋጣሚ መንግስትን፣ አሁን በወቅቱ ያለውን መንግስት ተጠያቂ ሲያደርጉም ሰምቻለሁ። እሺ፣ መንግስትን ከዚህ ውይይት ብናወጣው በወከልነው አካባቢ ሊሆን ይችላል፣ በማንነታችንም በምናስበው ብሔርም ሊሆን ይችላል። አንድ ጠረጴዛ ላይ ብንመጣና ብንነጋገር ምን ያህል ቅን ናችሁ? የእውነት እኔ ወገኔ ነው ብዬ በማላስበው ብሔር አዝናለሁ ይሄን ስናገር፣ ግን ያ በማላስበው ብሔርና አካሉ ነኝ ብዬ በማላስበው ብሔር ላይ የሚደርሰው ህመም ይሰማናል ወይ? ያንን አቅርቦ ለመነጋገርና እውነተኛ መፍትሄ ለማምጣት ጣት ሳንጠቋቆም እከሌ ነው ጥፋተኛ፣ እከሌ ተሳትፎ ነበር፣ እከሌ አልተሳተፈም ነበር ሳንል ቅን የሆነ ውይይት ለማድረግና መፍትሄውን ለማምጣት ምን ያህል ፈቃደኞች ናችሁ? ያንን አንድ ሰው ኢኒሼቲቭ ቢወስድና ቢመጣ ትሳተፋላችሁ ወይ? ሰቀነነት መልስልኝ። አመሰግናለሁ።
ቀደም ከስቱዲዮ ነበር የጀመርኩት። አሁን ከስካይፕ እንግዶቻችን ልነሳና አቶ ሰኢድ ይሄንን ጥያቄ እንዲመልሱ ድሎ ልስጦት።
በጣም ጥሩ። የኢትዮጵያ ፖለቲካ እኮ ችግሩ ፍትህ የለውም። 27 አመት ሙሉ እኛ አጋር ሆነን ወደ ዳር ተጥለን የቆየንበት ሁኔታ ስላለ አሁን ሁሉንም ያዘረ የኢትዮጵያ ፖለቲካ አስፈልገናል። በተለይ ኢትዮጵያ ውስጥ ሁሉንም ያቀፈ የብሔር የሁሉንም ፍትህ አስፈላጊ ሆኖ እናገኘዋለን። በተጨማሪም የኢትዮጵያን ፖለቲካ መምራት የሚችለውና የሚያስተካክል የሚችለው ሴቶች ናቸው። ሴቶች መጥተው ፊት ለፊት መጥተው ቢናገሩ እና ቢመሩን ደስ ይለናል። ሴት ሲመራ ነው በደንብ ሰላም የሚሰፍነው። እስቲ ሴቶችን ጋብዝና ሁሉንም አቀፍ የሆነ መፍትሄ ለሁሉም እንዲመጣ፣ እስቲ ሁሉንም አቀፍ የሆነ ፖለቲካ በኢትዮጵያ ውስጥ እንዲመሰረት በዙለን እንጠብቃለን።
አመሰግናለሁ አቶ ሰኢድ። አሁን አቶ ጌታቸው ተማረ እዚህ ስቱዲዮ ወዳላችሁ ልምጣና አቶ ጌታቸው የሚጨምሩት አለ ለዚህ ጥያቄ?
አመሰግናለሁ። ኢትዮጵያ ውስጥ ያሉ ችግሮች ለመፍታት ከቅንነት መነሳት አለብን። በምን መልኩ ነው? በተለይ የህዝብ ለህዝብ ግንኙነት በምን መልኩ መፍጠር ይቻላል? አሁን ያሉት ችግሮች ከመንግስት ውጭ የሚፈቱ ናቸው ወይም ሊፈቱ ብንል የሚል ጥያቄ አይ ቲንክ የጥያቄው አነሳስ ቅን ነው ያስባለሁ። ግን በመሰረቱ አንድ መሰረታዊ የሆነ ነገር መረዳት ያለብን ይመስለኛል። ኢትዮጵያ ውስጥ ያሉ ግጭቶች ሆሪዞንታልም ሆነ ቨርቲካል፣ የጎንዮሽም ሆነ ወይም ከላይ ወደ ታች የሚመጡ ግጭቶች መሰረታዊ የሆነ ስልጣን የማበጃ መንገዶች ናቸው። በአሁን ጊዜ የምናያቸው ማለት ነው። ያንን የሚፈሰውን ወይም ስልጣን ለማስጠበቅ የሚካሄደውን መንገድ በተወሰነ መልኩ መቁረጥ ወይም ማስተካከል እስካልተቻለ ድረስ የህዝብ ለህዝብ ግንኙነቱ በዚህ ባለፉት 3-4-5 ዓመታት ካም በፊትም ከነበረው በጣም ተበላሽቷል ማለት ይችላልው በተለያዩ ያው የኢንዲቪዲዩዋል የሆነ አሰስመንትን ተነስቼ ማለት ነው። ግን መሰረታዊ የሆነ የህብረተሰቡን መብት የማስጠበቅ ሰላም የማረጋጋት ሁኔታዎች ቢጀመሩ በቀላሉ ማህበረሰቡ ያንን ሶሻል ፋብሪኩን መንድ ማድረግ የሚችልባቸው መንገዶች አሉ ይያናለው። ስለዚህ ሁለት ነጥቦችን ለማስቀመጥ አንደኛ የግል ትራክ ሪከርድ ከሆነ ማስቀመጥ የሚፈልገው ያው እሱን እዚህ ማንሳት ስለማልፈልግ ነው። ግን በቅንነት እያንዳንዱ የኢትዮጵያ ውስጥ ያለ የፖለቲካ ድርጅቶችም ሊሆኑ ይችላሉ፣ ሲቪል ሶሳይቲዎችም ሊሆኑ ይችላሉ ከይስሙላ ትንተና ከልብት አካሄድ ወጥተን ኮንፍሮንት ማድረግ ያለብንን የሀገሪቱን ችግሮች ኮንፍሮንት ማድረግ ከጀመርን ችግሩ ይፈታል የሚል እምነት ነው ያለኝ።
አመሰግናለሁ አቶ ጌታቸው። በነገራችን ላይ ወደ ውይይታችን ከመሄዳችን በፊት እዚህ የምታያቸው ሰዎች የተለያዩ ሐሳቦች ያሏቸውና ያሏቸው ግለሰቦችና ተሟጋቾች ናቸው እንጂ የፖለቲካ ተወካዮች ወይም የመንግስት ተወካዮች አይደሉም። ጥያቄዎቻችሁን ስትጠይቁ ያንን ግንዛቤ ውስጥ እንድታስገቡ ለማለት ነው። አሁን ለተነሳው ጥያቄ ረዳት ፕሮፌሰር ጉባኤ መልስ መስጠት ይፈልጋሉና ወደ እሳቸው ልሂድ።
አክታም እህታችን ያነሳችው ጥያቄ መንግስትን ከዚህ እናውጣና እስቲ እያንዳንዳችሁ ቅንነት አላችሁ ወይ የሌላውን ህመም ተጋራላችሁ ይስማችኋል ወይ ነው እንደተረዳሁት ሆነና መንግስትን ከዚህ ማውጣትና ያለ መንግስት ያለው ነገር ማስተባ አስቸጋሪ ነው። ምክንያቱም ህዝብ ያገሪቱን ያለበትን ሀገር ስርዓት ነው የሚመስለው። ለምሳሌ እዚህ አሁን ያለንበት አሜሪካን ዩስተርን እንደሆነ በብሔር እንደዚህ አይነት ጦርነት ማካሄዳችሁ ያስም ስርዓቱ ያንን የሚፈቅድ እንደዚህ አይነት መደላድል የለም። በቋንቋ ተነስተን የእንተና ቋንቋ ተናጋሪ ከእንተና ጋር ብለን ምን ያረሰበት ሁኔታ የለም። ነገር ግን ያንዱ የሌላውን ህመም መስማትና መረዳት በተመለከተ ስርዓታዊ ሁኔታው ያንን ወገናችን ብለን እንዳናስብ የሌላ ቋንቋ የሌላ ብሔር ተናጋሪ ሆነውን ጣላትህ ነው ወይ ደግሞ የጨቆነህ ነው ወይ ደግሞ እንዲህ ያደረገህ የኖረ ነው ወይ መሬትህን የወሰደብህ ነው ተብሎ ዲሁማናይዝ የሚያደርግ ወይ ደግሞ ሰባይ ማንነቱን ዝቅ የሚያደርግ ቋንቋ በመጠቀም ሲገደልም ሰው እየገደለ እንዳልሆነ ወይ ደግሞ ሲሞትም ያ ህመም ለሌላው ኤትኒክ አዘር እንዳይሰማ ያደርግ ስለሆነ እጅግ አስቸጋሪ ሁኔታ።
በጣም አመሰግናለሁ። ሌሎችን ጥያቄዎች ማስተናገድ እንድንችል ጊዜው እንዳያልቅብን ከተሳታፊዎች አንድ ጥያቄ ላንሳ።
እሺ አመሰግናለሁ። ካሌብ አማረ ባላለሁ ቨርጂኒያ ነው ነዋሪነቴ። ሁለት ጥያቄዎች አሉኝ። እስኪ እንግዲህ ጊዜ ከበቃ የመጀመሪያ ጥያቄ ለማዓዛን የሚሆነው ማዓዛ ቀደም ስትናገር በጦርነቱ ሰለባ የሆነው የአማራ ህዝብ ነው የአማራ ህዝብ ውክልና አልተሰጠውም የሚል ነገር ነበርና ይሄ ከብሔር ፖለቲካው ጋር የመጣብን ጣጣ እንደሆነ አቃለው። ጦርነቱ ውስጥ የገቡት መንግስትና ህዋት ናቸው። ህዋት የትግራይን ህዝብ ይወክላል አይወክልም ሌላ ጥያቄ ሊሆን ይችላል። ግን በመንግስትና በህዋት ስለሆነ የአማራ ህዝብ ብቻ ሳይሆን የጦርነቱ ሰለባ የሆነው የመላ ኢትዮጵያ ህዝብ ነው። እኔ ለምሳሌ አሁን ጊዜ አግኝቼ በሆነ በጦርነት ወቅት ላይ ጦር ኃይሎች ሆስፒታል እጄ ነበር። በጣም ቁስለኛ የነበሩ የወላይታ የጉራጌ በርካታ ተወላጆች አይቻሉ። መላ ኢትዮጵያዊ ተጠቂ ነው የጦርነቱ የሚል እምነት አለኝ። ግን ጂኦግራፊካሊ የአማራ ክልል ስለነበረ ነው እንጂ የአማራ ልዩ የሆነ ውክልና ያስፈልገዋል የሚል እምነት የለኝም። አለበለዚያ ምንድን ነው የሚሆነው? ሁሉም ጉራጌውም ከምባታውም ምኑም ተወካይ ሊያስፈልገው ነው ማለት ነው። ነገር ግን አንቺ ወይ እርሶ ተወካይ ያስፈልገዋል ብለው የሚያስቡ ከሆነ ማን ሊወከልለት ነው? አማራውን ይሄ ድርጅት ወይም እነገሌ የሚባሉ ግለሰቦች ይወክሉታል ብለው የሚያስቡት አለ ወይ? እንደኔ በምርጫ የተመረጠ ድርጅት አለ ብዬ ስለማላስብ መንግስት ነው የሚያስተዳድረው። መንግስት ልንቀበል
ላቋጥያቸውና የተቀበሉ ይመስለኛል። ስለዚህ ወደ ምላሹ እንሂድ።
ስፔሲፊካሊ የተነሳው ወይም በቀጥታ የተነሳው የፕሪቶሪያ ስምምነት
ከተፈጸመ በኋላ የአማራ ህዝብ ለምንድን ነው ወደ ሰላም ያልተመለሰው ወይም ደግሞ ሰላም ውስጥ ያልሆነው የሚል ስለሆነ በቀጥታ ከአማራ ህዝብ ጋር አያይዤ መለስኩኝ እንጂ ጦርነቱ ባንድም በሌላ መልኩ ሙሉ ኢትዮጵያ ውስጥ ነው የተካሄደው። ከዚህ ቀደም በተደጋጋሚ እንደምናገረው ይሄ ጦርነት በሁለት ፖለቲከኞች መካከል የተጀመረ ጦርነት ነው። በህወሓትና በፌደራሉ መንግስት መካከል የተፈጸመ መጀመሪያ በፖለቲካ ኢንተረስት ወይም በፖለቲካዊ ፍላጎት የመጣ የጦርነት ነው። ግን የጦርነቱ ገፈት ቀማሽ ከሆኑት መካከል ግንባር ቀደሞቹ የትግራይ ህዝብ አለ፣ የአፋር ህዝብ አለ፣ የአማራ ህዝብ አለ። ጂኦግራፊካሊ በቀጥታ እነሱ ስለሚመለከት ማለት ነው። ከዛ በኋላ ግን መከላከያ ሰራዊት ውስጥ ያሉት ከተለያዩ ከሁለቱም ተፋላሚ አካላቶች ጦርነቱ ውስጥ የተሳተፉ ስለሆኑ አንድም በሌላ መልኩ የጦርነቱ ሰለባ ሆነዋል። ይሄ ምንም የሚካድ ሀቅ የለውም። በዛ ሂደት ውስጥ ደግሞ ሰላማዊ ዜጎች ተገለዋል፣ አልቀዋል፣ ብዙ ሴቶች ተደፍሯል፣ ብዙ ወንጀል ተፈጽሟል። ያንን አይብልክ ግን ይሄ ጦርነት በዚህ መልኩ ከተጠናቀቀና ድርድሩ ከመጣ በኋላ ግን የአማራ ህዝብ የራሱ የሆነ ኮዝ አለው። የፌደራሉ መንግስት ላመጣው ኮዝ ብሎ አይደለም ጦርነቱ ውስጥ የገባው። እነሱ እኮ ፖለቲካዊ ፍጥጫ ነው ያገባው ያስገባቸው። የፖለቲካ ፍጥጫ ከህዝብ ጋር የሚያገናኘው ጉዳይ የለም። ህዝቡ የራሱ የማንነት ጥያቄ፣ የወሰን ጥያቄዎች ለረጅም ጊዜ ከ30 አመት በላይ የደረሰበት የዘር ማጥፋት ወንጀል ሲታገለው የነበረው በሰላማዊ መንገድ በኋላ በሩ አንኳክቶ መጥቶበታል። በዛ ጦርነት ውስጥ ቀጥታ በራሱ ኮዝ ተሳትፏል። ያ ሲሆን ያንን ኮዝ ይዞለት ያንን አጀንዳ ይዞለት በድርድሩ ውስጥ ውክልና ማግኘት ነበረበት። ያንን ባለማግኘቱ ምክንያት በፌደራል መንግስት እንግዲህ ትላንትም ዛሬም ሁሉም ሰው እንግዲህ ተወክለሃል ተወክለሃል እንደሚለው ተወክለሃል ተብሎ ድርድሩ ንግግሩ ተካሄደ። መጨረሻው ግን የሆነው ስላልተወከለና እምነት ስላላገኘበት ችግሩን መሰረታዊ ነገሩ ስላልተፈታ ዛሬም ጦርነት ውስጥ ነው፣ ዛሬም ምልቂት ውስጥ ነው ያለው። እነማን ይወክሉት የሚለውን ሐሳብ ግን እኔ እዚህ ጋር ከሌና ከሌ ይወክሉት ከሌና ከሌን መርጬለት አልሄድም። እርሶ ጠያቂውም እንዳሉት በህዝብ የተመረጠ የለም ብለዋል አይደለ? ግን ደግሞ ባንድም በሌላ መልኩ ፖለቲካዊ ሂደቱን የሚመሩ በህዝብ ዘንድ አመኔታና ቅቡልነት ያላቸው ለዚህ ህዝብ በሐቀኝነት የሚታገሉ ልጆች አሉት። እነሱም ባንድም በሌላ መልኩ ተወክለው ይሳተፋሉ እንጂ እኔ አሁን ከሌ ድርጅትና ከሌ የሚባል ግለሰብ የአማራን ህዝብ ወክሎ መሳተፍ አለበት ብዬ የምናገርበት መድረክ አይደለም።
አመሰግናለሁ። ምናልባት ከሁለታችሁ እዚህ ላይ መጨመር የሚፈልግ ካለ?
አዎ፣ እህት ሜሮን ያነሳችሁ ጥያቄ ሪስፖንድ ማድረግ ፈልጋለሁ። የማንነት ፖለቲካ ችግር የሚባል የመነሻው ችግር አድርጌ ነው የሚቆጥረው እኔ። የማንነት ፖለቲካ አንዳንዴ የጎሳ ፖለቲካ ይባላል፣ አንዳንዴ የትራይባሊስት ይባላል። ማለት ይሄ መስተካከል ያለበት ይመስለኛል። የኔን ኦፒኒየን ለመስጠት ሰው የማንነት ጥያቄ የሚያነሳው ወይ ደግሞ የማንነት ፖለቲካን የሚያራምደው እንደ ማንነቱ ሲጠቃ ነው። ይሄ በብሔር ብሔረሰቦች ኢትዮጵያ ውስጥ ተጀመረ ሳይሆን ለምሳሌ በዓለም ደረጃ ሴቶች እንደ ሴት ተደራጅተው ይታገላሉ ለመብቶቻቸው። ጥቁሮች እዚህ ሀገር ውስጥ እንደ ጥቁር ተጠቅተናል ብሎ ስትራግል ያደርጋሉ። ጁ፣ ሲክስ፣ የተለያዩ ኮሚኒቲዎች በማንነታቸው ማለት ነው። የዩኒክ የሆነ የኢትዮጵያ ችግር ወይ ደግሞ በኦሮሞ ወይ በሌላ በተጋሩ የመጣ አይነት ፊሎሶፊ ፖለቲካል ፊሎሶፊ አድርገን መቁጠር የተሳሳተ ይመስለኛል። ሁለተኛ የተነሳው ስለ ቅንነት ጥሩ ጥያቄ ነው። እዛ ሀገር ውስጥ ሰው የሚኖረው በውል ነው፣ በሶሻል ኮንትራክት ህዝባዊ ውል ነው። ውል ሲካሄድ ፌር ዲሊንግ አለ፣ ቅንነት ያስፈልጋል። የተለያዩ ፓርቲዎች ህገ መንግስት ማለት ናሽናል ሶሻል ኮንትራክት ማለት ነው፣ ሀገራዊ ውል ነው። ቅንነት አስፈላጊ ነው። ቅንነት የሚጀምረው ከራሳችን ነው የሚጀምረው። ለምሳሌ ያህል እኔ ስለሌላ ቡድን ማውራት አልፈልግም፣ ግን እቺኛው መጥቀስ ግዴታ ነው። የተወሰኑ ወራት በፊት ዲጂሲ ውስጥ የአማራ ኮንቬንሽን ተብሎ predominantly አማራን ህዝብ ሊወክል የአማራን ህዝብ ሊወክል የሚችል ኮንቬንሽን ላይ መጨረሻ የሚዋዋሉት ወይ ደግሞ የሚስማሙት የጋላ መንግስት የጋላ ህዝብ እየተባለ ቅንነት ከእንደዚህ አይነት ነገሮች ይጀምራል ብዬ ነው የማስበው። ሶ ጣታችን ሌላ ቦታ ከመቀስ በፊት ራሳችን መመልከት የችግሩ መነሻ መፍትሄ ሊሆን ይችላል ብዬ ነው የማስበው። እቺኛው መጥቀስ ፈልጌ ነው።
አመሰግናለሁ። ወደ ሌላ ጥያቄ ልሂድ። ሴት ለማስቀድም እንግዲህ ለሴት ቅድሚያ እንሰጣለሁ።
ስሜ የውብዳር ይባላል። የመጣሁት ከሜሪላንድ ነው። የምጠይቀው ጥያቄ ለሁላችሁም ነው። ህዝብ ለህዝብ የሚለው ነገር ብዙም ደስ የማይል ነገር ነው ለኔ አመለካከት ማለት ነው። ምክንያቱም ህዝብ ለህዝብ አልተጣራም። ኦሮሞና አማራው በደንብ መናገር ይችላሉ፣ በደንብ ትግሬ ብሔራዊ ሰቡም እንደዛ። ስለዚህ ህዝቡ የተጣላው ነገር የተቀያየመው ነገር የለም። የተቀያየመው የላይኛው ነው። ግን ይሄን ለማስማማት ከመንግስት ውጪ ቀደም እንዳላችሁት መሆን የሚችል ነገር አይደለም። ምክንያቱም ትልቁን ድርሻ የሚወስደው እሱ ይመስለኛል። እናንተ ወይንም ህዝቡ ይሄ ፖለቲካው ላይ ያለው ከላይ ኢትዮጵያን እንደ ኢትዮጵያዊነቱ ይቀበላል ወይ? ለመስማማት መጀመሪያ ለመስማማት አንድ ነገር ጥላ ያስፈልገናል። መግቢያ ከስሩ ምንስማማበት ሁላችንም ኢትዮጵያን እንደ ኢትዮጵያ ከተቀበልን በኋላ እርስ በርሳችንን እኔና እሱ እሱና እሷ የሚጣሉትን ነገር ያንን መፍታት ይቻላል። ስለዚህ ሁላችሁም ተሰባስቡ ኢትዮጵያ የሚለው ስር ለመስማማት ፍቃደኞች ናችሁ ወይ ነው የኔ ጥያቄ። አመሰግናለሁ።
አመሰግናለሁ። ወደ ስካይፕ እንግዶቻችን ሊድ አቶ ልደቱ ለዚህ መላሽ ይስጡልን።
አው ቀደም የመጀመሪያ ሮማን ያቀረበችው ለማያይጂ ባዩ ቱፓጅ ስለሚመስለኝ ነው። አንደኛ መንግስትን ልናወጣ እንጂ አሁን በስልጣን ላይ ያለው መንግስት ህዝብ ተርቦ ዳቧቶ እየሞተ በአለም እየዞረ ድሮን የሚገዛ ጦርነት ይቁም የሚሉ ዜጎችን ያሳደደ የሚያስር መንግስት ነው። እንዲህ ያለ መንግስት ባለበት ሁኔታ ችግሩን ከሱ ውጭ አድርጎ ማየት የሚቻል አይመስለኝም። ግን ሌላ ያነሳችው ቅንነት ጉዳይ አስተ በጣም ጥሩ ጥያቄ ነው። እውነት ነው የኢትዮጵያ የፖለቲካ ኃይሎች ቅንነት ስለሌለን ነው ይሄን ሁሉ ችግር በህዝባችን ላይ ያመጣ። እንግዲህ ቅንነት ሰው እንደጨው ድርጅት እንደጨው አይቀመጥም። ምንድነው የሚረጋገጠው? እኔ ቅንነት መረጋገጥ ያለው የመጀመሪያው ሁላችንም የችግሩ አካል ነን ብለን ስናምን፣ ሁለተኛ ችግሩ ሊፈታ የሚችለው በውይይትና በድርድር ብቻ ነው፣ በጦርነት በግጭት አይፈታም ብለን ስናምን ነው፣ ሶስተኛ ለድርድርና ለውይይት ስንቀር ለማሸነፍ ብቻ ሳይሆን ለመሸነፍ ለሰጥቶ መቀበል ፖለቲካ ዝግጁ ስለሆነ፣ በዚህ ደረጃ ዝግጁ ስላልሆነ ነው ህዝባችንን ለእንዲህ አይነት መከራ የዳረግነው። ስለዚህ ይሄን ታሳቢ ማድረግ የሚያስፈልግ ይመስለኛል። ሌላው አሁን እንዴት ያነሳሽው ነገር ትልቅ ችግር ነው ኢትዮጵያ ውስጥ። እኔ ቅድም ወንድሜ ዶክተር ሄኖክ ባለው ብዙም አልስማማም። ልዩ የሚያደርገው ሁኔታ አለ ኢትዮጵያ ሁኔታ። መሰረታዊ ችግራችን ከጽንፈኝነት ፖለቲካ ከብሔርተኝነት ፖለቲካና ከጠንካራ አመራር እጦት የመጣ ችግር። ይሄ ችግር ደግሞ በዋናነት የመጣው ህገ መንግስቱ ውስጥ ልዩነትን መሰረት ያደረጉ መዋቅራዊ ድንጋጌዎች በመኖራቸው እኛና እናንተ የሚል ፖለቲካ የፈጠሩ መሬትንና የብሔር ማንነትን ያሳፉ አስተሳሰቦች መዋቅራዊ ሆነው በመምጣታቸው ይሄን ጉዳይ በተለየ ሁኔታ ካላየን ቀድሞ የነበሩ ችግሮች አሉ፣ አዋል አሁንም ግን አዲስ የተፈጠሩ ችግሮች አሉ። የዛሬ 32 አመት ኢህአዴግ ሲመጣ የተፈጠሩ አሉ። የዛሬ 5 አመት ደግሞ የዶክተር አብይ አገዛዝ ሲመጣ ደግሞ የተፈጠሩ። ሁለተኛ ይሄን ችግር ከለውጥ ሂደቱ መክሸፍ ጋር አያይዘን ማየት አለን። ይሄ ችግር ውስጥ የገባ ነው የዛሬ 5 አመት ተኩል መጣ የተባለው ለውጥ ስለከሸፈ። ይሄን ያከሸፈው በዋናነት መንግስት ነው፣ አገዛዙ። ስለዚህ መዋቅራዊ ከሆኑ ከምንከተላቸው ፖሊሲዎች ህግጋት ካለን የፌደራል አደረጃጀት አከላለን ጋር ችግሩን አያይዘን ማናይ ከሆነ ዘላቂ መፍትሄ ልናመጣ አንችልም።
አመሰግናለሁ አቶ ልደቱ። ምናልባት አቶ ጌታቸው እዚህ መድረኩ ላይ ካሉ እንግዶቻችን እዚህ ላይ የሚጨምሩት ነገር ካለ።
አመሰግናለሁ። የመጨረሻው ጥያቄው እንዳቀረቡት እኔ እንደሚመስለኝ ቅድመ ሁኔታዎች መቅረብ የለባቸውም። በመጀመሪያ ደረጃ የህብረተሰቡ ችግሮች ማየት ያለብን በዛ በኩል የሚነሳው ችግር ለምንድነው ችግሩ ያነሳ ያለው ብሎ የማድመጥ አቅም ፍላጎቱ ሲኖረን ነው ችግሮች ሊፈቱ የሚችሉት ብያምናለሁ። በዋናነት ከትራንዚሽናል ጀስቲስ ጋር ተያይዞ አንድ የተነሳ ጥያቄ ነበር። ለዚህ ሁሉ መሰረታዊ መፍትሄ ነው ቢየም ስለማምን ነው። ባጭሩ ከአቶ ልደቱ ጋር መስማማው አሁን ባጭር ጊዜ የትራንስላንስ ጀስቲስ ማረጋገጥ አይቻልም፣ የሽግግር ፍትህ ማረጋገጥ አይቻልም እስማማለሁኝ። ሆኖም ግን የኢትዮጵያ መንግስት አሁን እያደረገ ያለው እንደ መንግስትም ኢትዮጵያ ውስጥ ያሉ የጦርነትም ሆነ ከዛ በታችም ያሉ ግጭቶችም እንዳይፈቱ መሰረታዊ ችግር ይሆን ያለው ያንን የሽግግር ፍትህ ለኢኮኖሚ ችግሮች እንደመፍቻ መንገድ ያቀርበው ስለሆነና የዓለም አቀፍ ማህበረሰቡ ደግሞ ያንን ፖሊሲን አይተው ችግሩን እንዲፈቱለት እንደ አንድ ዶክመንት እየተቀበለ ስለሆነ ወደፊትም ትራንስላንድ ጀስቲስ ሚራገጥ ነው ብሎ ማለት አይቻለም። ምክንያቱ ቅንነት የለውም ፍላጎትም ስለሌለው መንግስት ከዛ ጋር ተያይዞ ደግሞ የኤርትራ መንግስት ኢንቮልቭመንት ወይም የኤርትራ ኃይሎች ኢንቮልቭመንት ማለት ተሳትፎ ማለት በጦርነቱ እስካሁን የኤርትራ መንግስትም ደፍሮ ከያዛቸው የኢትዮጵያ ቦታዎች እንዲወጣ አልጠየቀ መንግስት በግልጽ ማለት ነው እንደምናየው የኤርትራ ኃይሎችም የሚሉት እሱ ነው። ስለዚህ ዘርፈ ብዙ የሆኑ ችግሮቹ በኋላነት የሚያያዙት አሁንም ቢሆን ከመንግስት ጋራ ነው ስልጣን ይዞ ካለ ኃይል ጋራ ነው እና እሱን ማየት ነው የሚጠበቅብን።
እሺ ለሌላ ጥያቄ ወደዚህ ልመለስ። ቀደም ጀምሮ ዛቸውን ሲያወጡ ስለነበረ ከኋላ በሚቀጥለው
እሺ ሰማት አመሰግናለሁ። ኤርሚያስ ይባላለሁ። ትንሽ ራቅ ካለ ቦታ ላይ መጣሁት ከኒውዮርክ ኤሪያ። ይሄንን ዝግጅት ስላዘጋጃችሁ በጣም አመሰግናለሁ። ለሁሉም የሚመለከታል ይህን ጥያቄ በተለይ ደግሞ ይህንን ፕሮግራም ለሚሰሙ ምንድነው ድርድር ሲባል የሁለትዮሽ ውቅና ያስፈልጋል recognition of mutual recognition ያስፈልጋልና ብዙ ጊዜ እኛ ሊቃን የሚባሉ ወይ በፖለቲካ ላይ የሚሳተፉ ሰዎች ሲሰማ ግን መንግስትን የማጥላላትና ተጠያቂ የማድረግ መንፈስ አለና በዚህ ደረጃ ደግሞ ከተከደ መንግስት እንግዲህ ህዝቡ በታሪክ ከመንግስት ጋር ያለው ቁርኝት በጣም የተወሳሰበ ነው። ነሰሰርሊ ስልጣን ላይ ያለውን ማምለክ ሳይሆን መንግስት በጣም recognize ማድረግ ይፈልጋል። ሊቃኑ ግን ብዙ ጊዜ ተጠያቂ ለማድረግ ይሞክራልና ሁለቱንም ለማጣጣም እንዴት ይቻላል? እርግጥ ነው ውክልና ያለው መንግስት የለም። የባንክና የታንክ ውክልና ሊኖር ይችላል፣ የህዝብ ውክልና ላይኖር ይችላል። በታሪክም የመጣንበት መንገድ እንደዛ ነው። ግን እንደዛም ሆኖ ሊደራደሩ ወይ ከመንግስት ጋር ሊደራደሩ የሚችሉ ኃይሎች እንግዲህ በራሳቸው ፍቃድ ውክልናልን ይያሉ ነው የሚንቀሳቀሱት። ግን እንደው ለመደራደር ሲሞክሩ መንግስትን recognize ማድረግ ሲገባ ለምንድነው በማጥላላትና ሁሉንም ምክንያት እንግዲህ ከዚህ የተፈጠረ ነውና ያንን ለማድረግ ለምንድነው ማንሞክረው?
አመሰግናለሁ። ለዚህ ጥያቄ ወደ ስካይፕ ሊሄድና አቶ ኢሳያስ ኃይለማርያም ለዚህ ምላሽ ይስጡልን።
አመሰግናለሁ። በመጀመሪያ ቤታችን ቢሮ ነው ያነሳችሁት፣ በጣም ኮንግረስ ነው። ትልቁ ችግር የማንነት ፖለቲካ የሚለው ላይ አላስማማም። ምክንያቱም ትግራይ ለምሳሌ ከመጣሁበት ከትግራይ ህዝብ ብነሳ የትግራይ የተወረረው ግዴታ የደፈሩት ህብረቱ የተወረረው ማንነቱ የተዋረደው ማንነቱ ነው። ማንነቱ ከሞተ በኋላ መደራደር ደግሞ ሲሆን ማንነቱን ክዶ መሆን የለበት፣ ማንነቱ እውቅና መሰጠት አለበት፣ ጊዜ ላይ ግልጽ መሆን አለበት። እንግዲህ ትልቁ መሰረታዊ ኢትዮጵያ ችግር ይመስለኝ ከአገረ ምስረታ ጀምሮ ከስቴት ፎርሜሽን ያላለቀ የአገረ ምስረታ ሂደት ያለበት ሀገር ስለሆነ ነው ብዬ አምናለሁ። ብዙ ጊዜ ስቴት ፎርሜሽን ወይ የአገረ ምስረታ የጨረሱ ሀገሮች ላይ የብሔር ጥያቄ፣ የመሬት ጥያቄ፣ የድንበር ግጭት፣ የማንነት ማስመለስ የሚባል ጥያቄዎች የሉ። ስለዚህ ይሄ የሚያሳየው ኢትዮጵያ ተሰርታ አላለቀችም። ሊያከራክር ይችላል፣ ግን ትልቁ መሰረታዊ ችግር እሱ ነው ብዬ ነው የማምነው። ይህን ካልኩ ዘንድ በመካከል እንግዲህ ምንድን ነው ይህን ችግር ለመፍታት ምን መደረግ አለበት የሚለው ላይ ለምሳሌ በመካከል ህዝብ ለህዝብ ንግግር ቅድም ለማንሳት ሞክሬ ነበር። ቅንነት ያለው የህዝብ ለህዝብ ውይይት በጣም ወሳኝ ነው። ይህን ያልተፈታ ያደረ የፖለቲካ ችግሩን ለመፍታት የምንጠቀምበት መንገድ መቀየር አለበት፣ ሁሉን ያሳተፍ መሆን አለበት። ህዝብ አልተጣላም የሚል ጥያቄ መጥቶ ነበር ቅድም ከእህታችን ዮብዳር። አይ ቲንክ ስህተት ነው። እውነት መናገር ጥሩ ነው። እንግዲህ ሰላም እንዲመጣ ሪኮግናይዝ መደራረግ፣ እውቅና መሰጣጠት፣ እውነቱን መቀበል ይግድ ይላል። ትሩዝ ፋይንዲንግ ወይ እውነት መፈለግ ግድ ነው። ህዝብ ለህዝብ
ስላልፋል መንግስትን ተቀባይነት በሚለው ላይ ወደ አነሱትን ጥያቄ እንዲመልሱኝ ሰዓቱ ከማለቆ በፊት
ምናሽን ይቅርታል
መንግስትን እንደ መንግስት መቀበል የሚል ጥያቄ ያነሱትንም አያይዘው
ኤርሚያስ አቶ ኤርሚያስ ያነሳውን መልሰዋለሁ። ስለዚህ ህዝብ ለህዝብ አልተጣላም ያነሱት ትክክል አይደለም። ህዝባዊ ትግል ተቀይሯል። ትግራይም ላይ አሁን በአማራም ላይ ህዝባዊ ትግል ነው። በመቶ ሺህ የሚቆጠር የአማራ የትግራይ ተወላጅ ከየቀበሌው ከየወረዳው የተሳተፈበት ጦርነት ስለሆነ የህዝብ ትግል ነበር። የህዝብ ከጫፍ እስከ ጫፍ ሲታገልበት ነው። ስለዚህ ፖለቲከኞች ብቻ ሳይሆኑ ህዝቡም ተዋግቷል። ህዝቡም ማስማማ ጥላቻም አለ። ለምሳሌ በትግራይ ህዝብ ላይ የቀንጅብ ጸጉረ ልውጥ፣ ካንሰር፣ ጁንታ፣ ይናጡት ነጋሽ ይሄ ሁሉ ስም 4 ኪሎ ጀመረ መጀመሪያ። ከዛ ወደ ህዝብ ወርዶ ያስተጋቡት ነበር። እያንዳንዱ የትግራይ ተወላጅ እንደዚህ እየተባለ ተሳቆ በተወለደበት እና ባደገበት ሀገር ላይ አንገት እንደፍቶ እንዴት ተደርጓል? ይሄንን እውቅና ሳንስ ወደ ሰላም መግባት አይቻልም። ወደ ሰላም ለመግባት መጀመሪያ ሪኮግናይዝ መደረግ ያስፈልጋል። እንግዲህ ሁለት አይነት ሰላም አለ፣ ፖዚቲቭ እና ኔጌቲቭ የሚሉት ሰላም አለ። በነጮች ቤት ሳይንስ ስታይ ፖዚቲቭ ፒስ የሚባለው እውነተኛ የሆነ ተጠያቂነት ያለበት ጥቃት የደረሰባቸውን ቪክቲም ሴንተር የሆነ ፍትህ ስርዓት ሲኖር ነው። ኔጌቲቭ የሚባለው ጥይት ቁሞ ጥይት ሳይኖር ግን ችግር ሳይፈታልክ ከሆነ ለምሳሌ ትግራይም አማራም ሰው እያለቀ ሰው እየሞተ ነው፣ በጦርነት በረሃብ ይሄ ሁሉ ነገር እየሆነ ተሸፋፍኖ ሰላም ያለ ለማስመሰል ከሄድን ያ ነው ኔጌቲቭ ፒስ የሚባለው ወይ ደግሞ ምንም ስሩ የማይፈታው። በመጨረሻ ኤርሚያስ ተነስቶ ላይ ምናልባት ድምፅ ሰጪ መንግስት ለምን ይወቀሳል?
በሀያ ሰከንድ ያጠቃሉልኝ።
ቴንክ ዩ። መንግስት ለምን ይወቀሳል አሉት? አልስማማም። መንግስት ሲሆን ስልጣን ላይ ሲቀመጥ በመንግስት ሲቀመጥ የህዝብን ችግር ለመፍታት ነው። እንደ እድል ሆኖ ግን ኢትዮጵያ ውስጥ ችግር የሚፈታ ሳይሆን ችግር የሚፈጥር መሪ ነው ያለው። አሁን ትግራይን መቀለን በሻሻ አስመሰልናት ብሎ በኩራት የሚናገር ሰው ነው። ምናልባት መቀለ እድገት አቁማ በሻሻ ብትደርስባት ችግር አልነበረው። የክፋቱ ብዛት መሪ የሆነ ሰው መቀሌን አፍርሶ መቀለን አፍርሶ በሻሻ ላይ እኩል በማድረጉ በኩራት የሚናገር መሪ ነው ያለው። እንደዚህ አይነቶች መሪዎች ለምንድን ነው ታዲያ ማናገራቸው? መጠየቅ አለባቸው። ኃላፊነታቸው ከፍ ያለ ነው። አይ ቲንክ ይሄ ከሆነ ሁሉም ጎንዮሽ የሚሆን ከመንግስት ጋር የሚደረግ ንግግር ሰላም መፍታት መጀመሪያ እውቅና መሰጠት ያስፈልጋል። ፍትህ የሚመጣው ሰላም እንዲመጣ መንፈልግ ከሆነ መጀመሪያ ተጠያቂነት ነፃ ሁሉንም ባሳተፈ መልኩ የሚካሄድ የፍትህ ስርዓት መኖር አለበት።
አመሰግናለሁ። በጣም አመሰግናለሁ አቶ ኢሳያስ። በነገራችን ላይ ከኒውዮርክ ድረስ ይሄንን ለመሳተፍ ስለመጡ እጅግ አድርገን እናመሰግናለን። ሌላ እድል ልቀበል እርስዎን።
ለተሰጠኝ እድል በጣም አመሰግናለሁ። ስሜ ኪዳኔ ማውሻ እባላለሁ። የምወክለውም ልሳነ ጉፋን የወልቃይት ጠገዴ ጠለምት ድርጅት ነው። ያለኝ ጥያቄ ምንድን ነው? ፕሪቶሪያ ስምምነት ከአንድ ዓመት በኋላ በሚለው ርዕስ ላይ ያወራን ነው። ውጤታማ አልሆነም። እስካሁን ድረስ ያሉትን ድክመቶችም አይተናል። ሊሰራሉ የተባሉት ነገሮችም በተግባር ላይ አልዋሉም። ለዚህ ሁሉ ችግሮች እኔ ከቀረቡት ሀሳቦች ቅንነት መሳተፍ ከሚለው በበለጠ ማየው የሀሰት ትርክት የሚለው ነው። የሀሰት ትርክት እስካለ ድረስ ተስማምተን ቁጭ ብለን መናገር አንችልም። ማውራትም አንድነትም ወደ አንድ አቅጣጫ መምጣት አንችልም እና በሀሰት ትርክት ምክንያት
ወደ ጥያቄው ቶሎ ይጉልንና ሰዓት እንድንጠቀም
እና እሱን ምክንያት በማድረግ አሁን የቀረቡት ጥያቄዎች አሉ። ከትግራይ የተሰደዱ የሚለው 1.8 ሚሊዮን፣ 1 ሚሊዮን የሚል ሁለት የተለያዩ ሀሳቦችም ሰምቻለሁ። እነዚህ ነገሮች እውነተኛው ትርክትን የሚያጣራ አካል ተፈጥሮ ይሄ ነው ትክክል የተሰደዱ ሰዎች ካሉም ከዛ በፊት ምን ነበረ? 40 ዓመት በፊት እኮ ከትግራይ መጥተው የወልቃይትን ህዝብ አባረው ገድለው እስር ቤት አስገብተው ነው ማለት ነው። እና ይሄንን ነገር አጣርቶ የሚያቀርብ አካል እስካልተፈጠረ ድረስ መሰረታዊ የሆኑ መፍትሄዎችም አይኖሩም። በቅርቡ በኮንግረስ በነበረው ሂሪንግ ላይ ሚስተር ሸርማን ምንድነው የጠየቁት? ሬፈረንደም ኢዝ ፎኒ አፍተር ኤትኒክ ክሊንዚንግ ብለዋል። ግን ኤትኒክ ክሊንዚንግ ከትግራይ ብቻ ነው ወይ የተጀመረው? ከአርባ ዓመት በፊት ኤትኒክ ክሊንዚንግ የተፈጸመበት አካል እኮ አለ። እና እነዚህን ነገሮች
ሀሳቡን ተቀብለናል። ምናልባት ለዚህ ምላሽ አስተያየት መስጠት ምናልባት ከአቶ ጌታቸው ልጀምር። አቶ ጌታቸው
አመሰግናለሁ በጣም። በኢትዮጵያን ፖለቲካል ዲስኮርስ አሁን በቅርቡ ማለት ነው የምዕራብ ትግራይን ኬዝ ሲነሳ ከመካድ ሳይሆን ከማመን ነው መጀመር ያለብን። እዛ የደረሰውን ችግር ሌላው የኢትዮጵያ አካባቢ እንዳይደርስ ለማከላከል ስለሚያስችላል ማለት ነው። ይህንን የምለው የተለያዩ የዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች፣ የአሜሪካን መንግስት ኢንክሉዲንግ እስካሁን ድረስ እዛው አካባቢ ተቆጣጥረውት ያሉት ኃይሎች ጭምር ምን እንደፈጸሙ ያውቁታል በደንብ። እዛው አካባቢ ኢትኒክ ክሌንዚንግ ሲባል ዝም ብሎ ስሙ ስለተመቸ ለማንሳት ነገሩን ለመናገር ፍላጎት ስላለን አይደለም። ከዛው አካባቢ ተፈናቅለው በተለያዩ የትግራይ ዞኖች ተጠልለው ያሉ ዜጎች ከቀን እስከ ቀን በ21ኛው ክፍለ ዘመን የደረሰውን ችግር
ዳክመንተሪ በሆነ መልኩ ይዘውታል። ኦፍ ኮርስ ኢትዮጵያ ውስጥ የተለያዩ ችግሮች ደርሰዋል። ካሁን በፊትም ሌላ ችግር ከነበረ ያንን ችግር እያነሳን አሁን ያለውን ችግር ለማሳነስ ለማጥላላት አይደለም አላማው። ግን የምዕራብ ትግራይን ችግር በመናነሳበት ጊዜ መሰረታዊ የሆነ ኤትኒክ ክሌንዚንግ ተፈጽሟል። አሁንም ቢሆን እነዛ ኃይሎች ተቆጣጥረውት ወደ 1 ሚሊዮን የሚጠጉ ሰዎች ወደ መኖሪያ ቀያቸው እንዳይመለሱ ችግር ውስጥ ነው ያሉት። በተለያዩ የትግራይ ኃይሎች ብቻ አይደለም ባይ ዘ ወይ ወይም በትግራይ መንግስት አይደለም ይሄን ነገር የተረጋገጠው። ከዛው ፊት በነበሩ ወይም የአሜሪካን መንግስት የሰጠው መግለጫም አለ የአምነስቲ ኢንተርናሽናልም ወይም ሂማን ራይትስ ዎች ምንላቸውም አሁን ብዙ ነገሮች ሊነሱ ይችላሉ። መሰረታዊ የሆነ ግን ከዛው አካባቢ የተፈናቀሉ ሰዎች የሚሰጡት ማስረጃ ደግሞ አለ። አመሰግናለሁ። ያ ለማለት የፈለኩት አሁን ትልቅ ችግር ስለሆነ መካዱ ራሱ ስለሰማ አንዳንድ ጊዜ ስለሚያመኝ ነው። ከዛው አካባቢ በጦርነት ጊዜ ብዙ መረጃዎች ይቀበል ነበር።
ምናልባት በአንድ ደቂቃ ውስጥ ለዚህ የሚሰጥስ ምላሽ
ካለ ሲነሳ ያስነበረ አቶ ኢሳያስ ዶክተር ኢሳያስ አቶ ኢሳያስ ያነሱት የነበረው ከዚህ በፊት እኔ ሌላ ቦታ የተናገርኩት ነው። አንድ ወልቃይት ላይ ያለ አማራ በማንነቱ ምክንያት ቋንቋውን እንዳይናገር ማንነቱ እንዳይናገር ተደርጎ ጭፍጨፋ ሲፈጸምበት ዘር ማጥፋት ሲፈጸምበት ስለነበር ራሱን እንኳን መግለጽ የማይችል ክልከላ ስለነበረበት እኔ አማራ ነኝ ብሎ በትግርኛ ቋንቋ ነው የሚናገረው በአማርኛ እንዳይናገር ተከልክሎ ስለነበረ ብዬ ያቀረብኩት ሌላ ቦታ ላይ የነበረን ነገር ኮት ስላደረኩት አድርስ ማረግም ስላለብኝ ነው። የማንነት ጥቃቱ የዘር ማጥፋት ወንጀሉ ትላንትና የተጀመረ አይደለም። ያኛውን ይሄኛውን ለመናገር ከዚህ ቀደም የተፈጸመው መካዳ ያስፈልግም ይሄኛውን ደግሞ ለማሳነስ ከዚህ ቀደም የተፈጸመው መካካዳ ያስፈልግም። የተፈጸሙ ወንጀሎች ፍትህ ካላገኙ ድረስ ለውጥ እስካልመጣበት ድረስ በአግባቡ እስካልተመለሰ ድረስ ሁልጊዜም ሌላ ወንጀሎችን እያስከተሉ ነው የሚሄዱት። አሁንም የተፈናቃይ ጉዳይ ቢነሳ የማንነት ጉዳይ ቢነሳ በገለልተኛ አጣሪ ተጣርቶ መፍትሄ እስካልተሰጠው ድረስ ቁጥሮችን የወንጀሎችን የመዘዝን አጀንዳ ብናደርጋቸው እዚህ ጋር የሚያመጣው ትርጉም የለም። ስለዚህ የወልቃይትን ጉዳይ ስፔሲፊካሊ ካነሳን ትላንትና የዛሬ 5 አመት በነበረው ጉዳይ የመንግስት በመጣው ጉዳይ ወይ የዛሬ 2 አመት በነበረው ጦርነት ወይ በፕሪቶሪያ ስምምነት አይደለም እናወራው። ከ40 አመት በፊት ጀምሮ በማንነታቸው ምክንያት ዘር ማጥፋት ወንጀል ሲፈጸምባቸው የነበሩ አማራዎች አሉ። እነዚህ ሰዎች ከቀያቸው ተፈናቅለዋል፣ ተገለዋል፣ ቋንቋቸውን እንዳይናገሩ ማንነታቸውን እንዳይኖሩ ተደርገዋል። ስለዚህ ያ ፍትህ ሳያገኝ ያ ሰላም ሳያገኝ ያ በህግ ተረጋግጦ በሰነድ ተቀምጦ አሁንም ያንን ችግራችሁን በዛ ሰነድ ትፈታላችሁ ተብሎ ነው ፕሪቶሪያ ላይ የተተወው። ስለዚህ አሁን ያችን ሰበዝመዘን እዚህ ጋር ብንነጋገረው ምናመጣው ለውጥ ያለ ብዬ አላምንም። መሆንም ካለበት ችግሩን መሰረታዊ በሆነ መልኩ በሚፈታ አግባብ ነው በሄድ ያለበት ብዬ ነው ማምነው።
እንግዲህ ዝግጅታችንን ያጠናቀቅን ስለሆነ ለመዝጊያ የሚሆን ሐሳብ እንዲሰጡን ወደ ዶክተር ሄኖክ አብሮ እንዲመልስልዎት እናልባት 20 ሰከንድ ልስጥዎትና ጥያቄውን በጥያቄ መልክ ቀጥታ ይናገሩልኝ። ሀያ ሰከንድ ነው
የሰጠው። እግዚአብሔር ይመስገንና ለማሰግናችሁ ወዳር እንደገና ስሜ በቻክ ነው። ግን እኔ ቅድም የጠየቁት ጥያቄ ለሰዎች ለሚፈልጉ በተለይ የኦሮሞ ወንድሞቼ፣ እኔ ግን ታርጌቴ ኦሮሞ አይደለም፣ ግን ኦነግ ሸኔ የሚታገለው ለኦሮሚያ ህዝብ ከሆነ ከጋምቤላ ለቆ ይውጣ። ጋምቤላ ላይ የሚፈጸመውን ወንጀሎች በሙሉ ወንጀል ነው። ምክንያቱም ሰው መደፈር መውሰድ ትክክል አይደለም። ይሄ ነው የፈለኩት። ግን አምኖ ታገደ ለኦሮሞስ።
እሺ፣ አመሰግናለሁ። በነገራችን ላይ ቀደምም እንዳልኩት በመንግስትም ሆነ በሌሎች እዚህ ባልተወከሉ አካላት ላይ የሚነሱ ሐሳቦች ምላሽ ካሉና አስተናግዳለን። አሁን የሚሏቸው ወገኖችም እዚህ አልተወከሉም። አጠቃላይ ተነሱትን ሐሳቦች እንዲያጠቃልሉልን ለዶክተር ሄኖክ ድል ነው።
አመሰግናለሁ። እንዳንድ ኦሮሞ ሰው ይሄንን መመለሳልብኝ ኦነግ ሸኔ ብሎ ራሱን የሚጠራ የኦሮሞ ታጋይ ቡድን የለም። በነገራችን ላይ ፎር ዘ ሬኮርድ የኦሮሞ ለኦሮሞ ህዝብ የሚታገል ኦኤልና ኦኤልኤፍ አለ ወይ ደግሞ ኦነግ አለ። ይሄ ፎር ዘ ሬኮርድ መቀመጥ አለበት። ሁለተኛ እህቴ ዮብዳ ቅድም ያነሳችሁ ስለ ኢትዮጵያዊነት የሚባል ዋናው ችግር ኢትዮጵያዊነት ለተለያየ ቡድንና ሰዎች የተለያየ ነገር ነው። ለምሳሌ እኔ ኢትዮጵያዊ መሆን የማልፈልግበትን አንድ ምክንያት ልንገርሽ። 1 ሚሊየን ሌሎች የኢትዮጵያ ወንድሞችን የምትገል ኢትዮጵያ ለኢትዮጵያዊነት ብላ ይዛካል መሆን አልፈልግም እንደ አንድ ዜጋ ማለት ነው። የ1 ሚሊየን ትግራይ ወይ ከአማራም ከተለያየ ሀገር ኢትዮጵያን ለማስቀጠል ተብሎ ከጎረቤት ሀገር ጋብዞ የራሱን ዜጋ የሚገል የኢትዮጵያዊነትን ፍልስፍ የዛ አካል መሆን ወይ ደግሞ የዛ አይነት ኢትዮጵያዊነት አልፈልግም ለምሳሌ እርግጠኛ ነኝ አይብቻ አይደለም ብዙ ሰዎች እንደዛ ናቸው። ስለዚህ ኢትዮጵያዊነት ጥላ ስር እንሰባሰብ ሲባል ኢትዮጵያዊነት ሚኒንጉና ፍቺው ብዙ ድርድርና ብዙ ክርክር የሚያስፈልግ ነው። ይሄ ደግሞ የሚመጣው የጎሳ ፖለቲካ ያመጣውን የ1991 ተብሎ የሚወራው እስቲ ኢትዮጵያን ከ1991 በኋላ እንስቲ እንመልከት። ምን ነበርች ኢትዮጵያ? ሰላማዊ ነበርች? በደርግ ጊዜ፣ በኃይለ ሥላሴ ጊዜ፣ በምኒልክ ጊዜ ያ ችግሮች እየተንከባለሉ የመጡና እየደረሱ አይደሉም ወይ? ስለዚህ ሆሊስቲክ አንደርስታንዲንግ ያስፈልጋል። አንድ እሱ ነው። ሌላ ይሄ ማዓዛም ታነሳው ፖይንት ዘር ተኮር አማራ ላይ ያነጣጠረ ለ40 ዓመት ለ30 ዓመት የነበረው ናሬቲቭዎች አሉ። ይሄኛው ሪስፖንድ ማድረግ አስፈልጋኝ ነው። እንደኛ የአማራ ህዝብ ኦሮሚያ ክልል ውስጥ ለብዙ ዓመት ኖሮ ኑሮን መስርቷል። ለምን ላለፉት 5 ዓመታት ብቻ የአማራ ወንድሞች ወይ ኢትዮጵያችን ኦሮሚያ ውስጥ እንደተጠቁ ተደርጎ የሚወራው ግድያው የበዛበት ላለፉት 5 ዓመታት ብቻ ለምን ሆነ? 5 ዓመት ውስጥ ነው የአማራ ህዝብ ኦሮሚያ ውስጥ መኖር የጀመረው። ብዙ ዓመት አስቆጥሯል። እዛ ኖሯል፣ ተወልዷል እዛ ውስጥ። የፖለቲካል ቁማር እዛ ላይ የሚጫወቱት ላይ ትተን እሱን ኢንቨስቲጌት ማድረግ ትተን የኦሮሞ ህዝብ አማራ ህዝብን ላይ እንዳነጣጠረ አርጎ የሚቀርቡ ናሬቲቭዎች መስተካከል አለባቸው ብዬ አስባለሁ።
በጣም ነው ማመሰግነው። በዚህ ሐሳብ ውይይታችንን እናጠናቀቃለን። በድጋሚ ሁላችሁም ለሰጣችሁን ሐሳብ አመሰግናለሁ። በርግጥ ዛሬ ያነሳናቸው ጉዳዮች በዚህ ውይይት ብቻ የሚመለሱ ወይም የሚቋጩ አይደሉም። እዚህ ያልተነሱ ጥያቄዎችንና ሐሳቦችን ደግሞ አጠቃለን በሌላ ተከታታይና በመደበኛ ዝግጅቶቻችንም የምንቀጥላቸው ይሆናል። ለዛሬ ቆይታችን ግን የስካይፕ እንግዶቻችንን አቶ ልደቱ አያሌው፣ አቶ ሰኢድ ቦሩ፣ አቶ ኢሳያስ ኃይለማርያምና ረዳት ፕሮፌሰር ጉባኤ ጉንዳርታን እንዲሁም ደግሞ እዚሁ በስቱዲዮ የተገኛችሁትን አቶ ጌታቸው ተማረ፣ ማዓዛ መሐመድና ዶክተር ሄኖክ ጋቢሳን ሁላችሁንም ለተሳትፋችሁ እጅግ አድርጌ አመሰግናለሁ። በስቱዲዮ የተገኛችሁ እንግዶቻችንም አሁን ከአንድ ሰዓት ተኩል በላይ ለሆነ ጊዜ እዚህ ቆይታችሁ ሐሳባችሁንም በመስጠት ጥያቄን በመጠየቅ ስለተሳተፋችሁ ሁላችሁንም አመሰግናለሁ። እድሉን ያላገኛችሁትም ይህ አይነቱ ዝግጅት በዚህ ብቻ የሚቆም አይደለም። በቀጣይ ዝግጅቶችም እናያችኋለን። ተመልካቾቻችንና አድማጮቻችን የአሜሪካ ድምጽ ልዩ ዝግጅት እዚህ ላይ ይጠናቀቃል። መልካም ጊዜ።
ተመልካቾቻችንና አድማጮቻችን እየተከታተላችሁት ያላችሁት በ19 በ25 በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ ሲተላለፍላችሁ የቆየው የአሜሪካ ድምጽ ዝግጅታችን ነው። ቀደም ሲል የተከታተላችሁትም የአሜሪካ ድምጽ የአፍሪካ ቀንድ አገልግሎት ኢትዮጵያ የሰላም መንገዶች አንድ አመት ከፕሪቶሪያ ወዲህ በሚል ርዕስ የአንድ ሰዓት ያዘጋጀውን የአንድ ሰዓት ተኩል የቴሌቪዥን ውይይት የክፍል 2 ዝግጅታችን ነው። በውይይቱ በኢትዮጵያ መንግስትና በህወሓት መካከል ጥቅምት 23 ቀን 2015 ዓ.ም በደቡብ አፍሪካ ፕሪቶሪያ ላይ የተፈረመውን ግጭትን በዘላቂነት የማስቆም የሰላም ስምምነት አፈጻጸም በምን ደረጃ ላይ ይገኛል በሚሉና ሌሎች ጉዳዮችም ስትከታተሉት እንደነበረው የተነሱበት ነበር። የውይይቱን ሙሉ ዝግጅት በድጋሚ ለመመልከት ከፈለጋችሁ በዌብሳይታችን amharic.vonews.com ላይ የምታገኙት ይሆናል። በዝግጅታችን ላይ ያላችሁን አስተያየት የአሜሪካ ድምጽ መልእክት መቀበያዎችና ኢሜሎችን ትከታተሉበት ወይም በዛ ልታስተላልፉልን ወይም ልታስቀምጡልን ትችላላችሁ። በ22 በ25 እና በ31 ሜትር ባንድ እንዲሁም በኢትዮ ሳት ቨርቹዋል 57 ዲግሪስ ዌስት ላይ ስትላልፉላችሁ የነበረው የዛሬ አርብ የታህሳስ 5 የምሽቱ ዝግጅታችን ይህን ይመስል ነበር። የፕሮግራም በማቀናበር አብራን የነበረችው ብራና ይል ነበረች። ዋና አዘጋጅ ጽዮን ግርማናት። ፕሮግራሞቹን በማስተናዳት አብረን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት አስማማየ ነው ነበርኩኝ። አብራችሁ ስለነበራችሁ እናመሰግናለን። መልካም ምሽት ይሁንላችሁ።